Laudetur Iesus Christus. Et barak Iesus Christos.
Ie?
E Vatican Radio No. ዝግጅታችን አሁን ይጀምራል። በቫቲካን ሲኖዶስ አዳራሽ ለሁለት ቀናት የተካሄደው የካርዲናላት ምክር ቤት ዛሬ መፈጸሙ ቫቲካን ላይ የወጣ መግለጫ አስታውቋል። ቅዱስ አባታችን ርዕሰ ሊቃነ ጳጳሳት ፍራንሲስ በዚሁ ምክር ቤት ተሳታፊ በሆኑበት ጊዜ እንዳመለከቱት የቅድስት መንበር ምህደራ በአዲስ መልክ ማዋቀር ተሐድሶ ለክርስትና ምስክርነት ሁነኛ መሳሪያ እንደሆነ ማስገንዘባቸው መግለጫው አክሎ አመልክቷል። ይህ በርዕሰ ሊቃነ ጳጳሳት ፍራንሲስ የተመሰረተ በዘጠኝ ካርዲናሎች የቆመ ምክር ቤት አዲስ ሐዋርያዊ ሕገ ቀኖና ቅድስት ካቶሊካዊት ቤተ ክርስቲያን እንዲያረቅ እንደሚጠበቅ የሚታወስ ነው። ይሁንና የቅድስት መንበር ቃል አቀባይ አባ ፌዴሪኮ ሎምባርዲ የካርዲናሎች ምክር ቤት ውሎ በየጊዜው ለጋዜጠኞች መግለጫና ማብራሪያ ሲሰጡ መሰንበታቸው የሚታወስ ሲሆን የቅድስት መንበር ምህደራ መዋቅሮች እደሳ በአጭር ጊዜ የሚጠናቀቅ እንዳልሆነና ጊዜ እንደሚወስድ አስታውቋል። በማያያዝም
ዲ ኩስቶ ዶኩመንቶ ሴ ዴቭ ኤሰሬ ማቱራቶ studiato molto bene anche dal punto di vista diciamo teologico e canonico
የተሐድሶ ሰነዱ በሕገ ቀኖናና በስነ መለኮት አኳያ በዝርዝር በደንብ መጠናት ስላለበት ረጅም ጊዜ ሊፈጅ ይችላል በማለት ማብራሪያ ሰጥቷል። በሌላ በኩል ደግሞ ይላሉ የቅድስት መንበር ቃል አቀባይ የቫቲካን ራዲዮ ስራ አስኪያጅና የቫቲካን ክፍል ማህተም ዳይሬክተር አባ ፌዴሪኮ ሎምባርዲ ህንጸተ ሕገ ቀኖና ከተጠናቀቀ በኋላ የሕገ ቀኖናና የስነ መለኮት ጠበብ ተጠርተው ይመለከቱታል። የቅድስት መንበር ተቋማት ማለት የምእመናን የቤተሰብ የፍቅርና የህይወት ተቋሞች እንዲመሰረቱ ይታሰባል ብለው ያሉት ቃል አቀባዩ የጳጳሳት ምክር ቤቶች በእነሱ የታቀፈ ሊሆን እንደሚችልም ገልጠዋል። በአሁን ወቅት ከዓለም ዙሪያ የተሰባሰቡ 165 ካርዲናሎች ቫቲካን ውስጥ እንደሚገኙና ባለፉት ሁለት ቀናት ርዕሰ ሊቃነ ጳጳሳት ያሳተፈ በሲኖዶስ አዳራሽ መሰብሰባቸው የቅድስት መንበር ተቋሞች እደሳት ትኩረት ሰጥተው በጥናት የተደገፉ ንግግሮች ማድረጋቸው የቅድስት መንበር ቃል አቀባይ አባ ፌዴሪኮ ሎምባርዲ አስታውቋል። ነገ የካቲት 14 ቀን 2015 እንደ ገርጎሪዮስ አቆጣጠር በቅዱስ ጴጥሮስ ባዚሊክ ጠዋት ላይ በርዕሰ ሊቃነ ጳጳሳት ፍራንሲስ 20 አዲስ ካርዲናሎች እንደሚሰየሙና ከርዕሰ ሊቃነ ጳጳሳቱ እጅ የአሳ አጥማጭ ቀለበት እንደሚቀበሉ ታውቋል። ካርዲናሎች ከሚሰየሙ አንዱ በኢትዮጵያ ሊቀ ጳጳሳት ዘካቶሊካውያን የጳጳሳት ጉባኤ ፕሬዚደንት እንዲሁም የምስራቅ አፍሪካ የጳጳሳት ኅብረት ሊቀመንበር ብፁዕ አቡነ ብርሃነ ኢየሱስ ሱራፍኤል ናቸው። በኢትዮጵያ ካቶሊካዊት ቤተ ክርስቲያን ታሪክ ብፁዕ አቡነ ብርሃነ ኢየሱስ ሱራፍኤል ሁለተኛ ካርዲናል ሲሆኑ የመጀመሪያው ካርዲናል በ2003 እንደ ገርጎሪዮስ አቆጣጠር ከዚህ ዓለም በሞት የተለዩ ብፁዕ ካርዲናል ጳውሎስ ጻድዋ እንደሆኑ የሚታወስ ነው። ካርዲናል መሰየማቸው ትኩረት በመስጠት በራዲዮ ቫቲካን የጣሊያን ፕሮግራም ላቀረበላቸው ጥያቄ ብፁዕ አባታችን መልስ የሰጡ ሲሆን
ፓፓ ፍራንቼስኮ ሚ ሃ ኖሚናቶ ኮሜ ካርዲናል ኤ ዮ ኖን ሆ ሳፑቶ ኤራ ኡና ሶርፕሬዛ።
ርዕሰ ሊቃነ ጳጳሳት ፍራንሲስ ካርዲናል ሲሰይሙኝ በእውነቱ እኔ አላውቅም ነበር፣ ግርምት ሆኖብኛል፣ ተደንቄያለሁ። እኔ ብቻ ሳይሆን በርካታ ሰዎች ተደንቀዋል ነበር ያሉት። ለአንድ ሀገረ ስብከት መስራት ራሱ አብይ ስራ ነውና አሁን ከሱ የበለጠ በዓለም አቀፍ ደረጃ ለመስራት ስለሆነና ሐዋርያዊ ስራውን በመልካም አኳኋን እንዲወጣ እግዚአብሔር እንዲያግዘኝ ለጸሎት ተቀመጥኩኝ፣ ምእመናንም እንዲጸልዩልኝ ጠይቄያለሁ ብለዋል። ነገ ካርዲናል የሚሰየሙ ሊቀ ጳጳሳት ዘካቶሊካውያን ኢትዮጵያና የጳጳሳት ጉባኤ ፕሬዚደንት ብፁዕ አቡነ ብርሃነ ኢየሱስ ራፍኤል የኢትዮጵያ ካቶሊካዊት ቤተ ክርስቲያን አናሳ ብትሆንም የተሰጣቸው ኃላፊነት አብይ መሆኑ እና ሀገሪቱ ውስጥ ለሚገኙ የተለያዩ አብያተ ክርስቲያናትና የኢስላም ሃይማኖት ድልድይ በመሆን ትቀጥላለች፣ በህብረተሰቡም አዎንታው ሚና እየተጫወተች እንደምትገኝ አመልክተዋል። ፊታችን ወርሃ ጥቅምት ቫቲካን ውስጥ የቤተሰብ ሲኖዶስ እንደሚከናወንና ለአፍሪቃ ምን ያህል አስፈላጊነት እንዳለው ተጠይቀው ሲመልሱ
ሞልቶ ሞልቶ ኢምፖርታንት ፐር ላፍሪካ ፐርኬ ኢን አፍሪካ ቱቲ አማኖ ላፋሚሊያ
አፍሪቃውያን ቤተሰብ ወዳድ ስለሆኑ ሲኖዶሱ ለአፍሪካ እጅግ አስፈላጊ እንደሆነ ጠቅሰው የአፍሪቃ ቤተሰቦች የተለያዩ ችግሮች እንደሚገጥማቸውና ችግሮቹን ለመቅረፍ ካቶሊካዊት ቤተ ክርስቲያን አፍሪቃ ከቤተሰቦቹ ጋር መተባበር እንደሚጠበቅባት ብፁዕ አቡነ ብርሃነ ኢየሱስ ገልጠዋል። አድማጮች፣ ነገ ካርዲናል ከሚሰየሙ ሊቀ ጳጳሳት ዘካቶሊካውያን ኢትዮጵያ እና የጳጳሳት ጉባኤ ፕሬዚደንት ብፁዕ አቡነ ብርሃነ ኢየሱስ ራፍኤል ያደረግነው ቃለ ምልልስ ካለፈው ዝግጅታችን የቀጠለ ለማዳመጥ ትችላላችሁ። እንሆ
ከጥቂት ቀናት በኋላ እንግዲህ ካርዲናል ይሰየማሉ። ስያሜው ለኢትዮጵያ ካቶሊካዊት ቤተ ክርስቲያን አብይ ጸጋና መንፈሳዊ ሀብት ነው። በቤተ ክርስቲያኒቱ ምህዳራ የሚያመጣው ለውጥ አለ ወይ?
አለ። እንግዲህ ካርዲናልነት ቅድም እንደተናገርኩ ትልቅ ኃላፊነት ነው። ስለዚህ ቤተክርስቲያናችንም ይህንን ኃላፊነት በዛ ደረጃ ለመወጣት ኃላፊነት ትወስዳለች ማለት ነው። እንግዲህ እኛን ቤተክርስቲያናችንን ስናይ በኢትዮጵያ በአሁኑ ጊዜ ወደ 12 የሚደርሱ ሰበካዎች አሉ። እነሱን ማስተባበር ብቻ ሳይሆን ወይም ደግሞ በኢትዮጵያ ውስጥ ካሉት ከሌሎች ሃይማኖቶች ጋር አብሮ መስራቱና ተባብሮ መኖሩ ብቻ ሳይሆን በዛ አካባቢ ለሚደረጉት ስራዎች ሁሉ የካቶሊክ ቤተ ክርስቲያን ተሳትፎን ከፍ ያደርገዋል። ለምሳሌ አንዱ ትልቁ ጉዳይ አሁን አገራችን ውስጥ እየታየ ያለው ትልቁ ስራ የአፍሪካ ህብረት ነው። የአፍሪካ ህብረት ከድሮ ጀምሮ ኢትዮጵያ በነጻነቷ ነጻ ሆና የሆነች አገር እንደመሆኗ መጠን ለብዙዎች አፍሪካውያን አገሮች የነጻነት አርአያ አርማ ሆና የኖረች አገር ናት። ስለዚህ ብዙዎች አፍሪካውያን ኢትዮጵያን በትኩረት ያዩታል። በዚህም መሰረት በዚህ በአፍሪካ ህብረት ላይ የሚሰሩት ስራዎች ሁሉ አፍሪካን የሚያሳድጉ፣ የአፍሪካን ማንነት የሚያሳውቁ፣ አፍሪካውያንን በዓለም ደረጃ ላይ ተገቢውን ቦታ እንዲያገኙ እንዲረዳ በአፍሪካ ህብረት ውስጥ ሁሉ አፍሪካውያን ባንድ ላይ የሚኖሩበትና የሚሰሩበት አቅጣጫም የሚያስዙበት ስለሆነ በዛም መሰረት ካቶሊክ ቤተክርስቲያን ትልቅ ድርሻ ሊኖራት እንደሚገባ ይጠቁማል ይህ ኃላፊነት። ስለዚህ በቅድምም እንደተባለው እኛ በምስራቅ አፍሪካ እንግዲህ እነዚህ 9 ሀገሮች በተለይ ከኛ በጣም ቅርብ ሆነው አብረን ብዙ ጊዜ ካሳለፍነው አገር ከኤርትራ ጋር ባለው ግንኙነት ሆነ አሁን ጊዜ በደቡብ ሱዳን ባለው ሁኔታ፣ በምስራቅ በኩል ደግሞ ከሶማሊያም ጋር ባለው ሁኔታ ላይ ካቶሊክ ቤተ ክርስቲያን በዓለም አቀፍ ደረጃ ካላት እውቅናና ካላት ከበሬታ የተነሳ ይበልጥ ደግሞ ይህንንም እንድትወጣ ይበልጥ ኃላፊነት ይኖራታል ብዬ ገምታለሁ።
በኢትዮጵያ ቤተ ክርስቲያን ታሪክ ሁለተኛ ካርዲናል ነዎትና ከርሱ በፊት ነፍሰ ኄር ብፁዕ ካርዲናል ጳውሎስ ጻድዋ ነበሩ። እሳቸው በነበሩበት ጊዜ የሀገሪቱ የፖለቲካ ሁኔታ የተለየ ነበረ። አሁን ይህን በማነጻጸር የቤተ ክርስቲያን አካሄድ ምን ልዩነት ሊኖሩ ይችላል?
በእውነቱ እንኳን አስታወስከኝ፣ ትልቅ ነገር ነው። ካርዲናል ጳውሎስ ጻድዋ የመጀመሪያው የኢትዮጵያ ካርዲናል ነበሩ። የነበሩበትም ጊዜ ከባድ ጊዜ ነበር። ከባድ ከሚባለው አንዱ በሀገራችን እምነት ሃይማኖት በተጣሰበትና እንዲያውም እግዚአብሔር የለም በሚባልበት ዘመን ሃይማኖት መሪ መሆን ቀላል አይደለም። ብዙዎች ሃይማኖት መሪዎች ተገለዋል። እንደነ ፓትሪያርክ ቴዎፍሎስን እናስታውሳለን። እንዲሁም እነ ቄስ ጉዲና ቱምሳን እናስታውሳለን። የመካነ ኢየሱስ በፊት ደግሞ የጠቀስኳቸው የኢትዮጵያ ኦርቶዶክስ ተዋህዶ ቤተክርስቲያን ፓትሪያርክ የነበሩ ናቸው። እንዲሁም ሌሎችም ብዙ ሞት ተገለዋል። ነቃው ከባድ ጊዜ ነው ለማለት ነው ጉዳዩን የምጠቅሰው። እኔም ራሴ በጅማ በደረሰው የሃይማኖት ስደት ምክንያት ካህናት ሁሉ ተባረው፣ ንብረት ሁሉ ተወርሶ፣ ሁሉ ተበታትኖ በነበረበት ወቅት እኔም እስር ቤት በወደኩበት ጊዜ እኚህ ካርዲናል መጥቶ ጠይቀውኛል። ትልቅ ኃላፊነት ነው። ጵጵስናም የሰጡኝ እሳቸው ናቸው እና አብረን በቅርብ ብዙ ነገር ሰርተናልና እሳቸው የመጀመሪያው ካርዲናል በእውነቱ ለቤተክርስቲያናችን ብዙ ውለታ የዋሉ እንዲሁም ደግሞ ለአህጉሩም ማለት እችላለሁ፣ ምክንያቱም በምስራቅ አፍሪካም ብዙ ጊዜ እየሄዱ ከሌሎች ካርዲናሎች ጋር በመሆን ብዙ ስራዎችን ሰርተዋል እና አሁን እንግዲህ በዚህ ላይ ነው የሚገነባው። ሰው ትልቅ የሚያደርገው የኋላውንም ሲያይ ነው፣ ታሪኩን ሲያይ ነው። ስለዚህ እሳቸው የተውልን ታሪክና እሳቸው የተውልን አቅጣጫ ለመቀጠል ነው። ከሃይማኖቶች ጋር ባለ ግንኙነት ከሌሎችም መንግስታዊ አካላት ጋርም አብሮ ለመስራት ጥሩ መስመር ይሰጣል ብዬ ገምታለሁ። በእኔም ጊዜ እንግዲህ ይህንኑ ለመስራት ከምስራቅ አፍሪካ ካርዲናሎች ጋር አብረን እንሰራለን። ለምሳሌ አሁን የጥንት የቆዩት በካርዲናል ጳውሎስ ጊዜ የነበሩ እንደ ካርዲናል ዋማላ የሚባሉ በኡጋንዳ፣ እንዲሁም ደግሞ ካርዲናል ፔንጎ የሚባሉ ታንዛኒያ ያሉ፣ ካርዲናል ዋቆ የሚባሉ ዙቤር ዋቆ ካርቱም ላይ ያሉ፣ እንዲሁም ካርዲናል ጆን ጁዌ የሚባሉ ደግሞ ኬንያ ላይ ያሉ። ከነሱ ጋርም ሆነን በህብረት የምንሰራው ስራ ብዙ ነው ማለት ነው።
መልካም ነው አባታችን። እንግዲህ ወቅታዊ የቤተ ክርስቲያኒቱ ሁኔታ ግምት ውስጥ በማስገባትና እዚሁ አዲሱ ስያሜ ፍጥነት መስተካከል አለበት የሚሉት ነገር አለ ወይ?
ብዙ ነገር። በመጀመሪያ ደረጃ ሁሉ ሀገሮች ገሌ ገሌ ማለት አልችልም። ሁሉ ሀገር የራሱ ሀብት አለው። ትልቁ ሀብት ህዝቡ ነው። ህዝቡ መከበር አለበት። ህዝቡ መደገፍ አለበት። በአካባቢ ያሉት መንግስታት ሁሉ አገልጋዮች ናቸው እና የህዝብ የበላይነት ሊሰፍን ይገባል የትም ቦታ። ምክንያቱም ኃላፊነትም ስልጣንም የሚገኘው ከህዝብ ነው እና ቤተ ክርስቲያን አገልጋይ ናት። ብዙዎቹም ይህንን የአገልግሎትን ስራ እንዲያው አደራ እንላለን። ምክንያቱም ርዕሰ ሊቃነ ጳጳሳት ፍራንቸስኮስ ይህንን እያሳዩ ነው። ርዕሰ ሊቃነ ጳጳሳት መሆን የክርስቶስን ወንጌል ማስተማር ነው። የክርስቶስን ወንጌል ማሳየት ነው። የክርስቶስን ወንጌል መኖር ነው ብለው ይኸው በየቦታው ሲሄዱ እያሳዩን ነው። እዚህ ልክ እንደመጡ መጀመሪያ የት አሉ ድሆች ነው ያሉት። ድሆች እስር ቤት ነበሩ። እስር ቤት ሄደው እግሮቻቸውን አጠቡ። ይሄ ክርስቲያን ነው፣ ይሄ እስላም ነው፣ ይሄ ወጣት ነው፣ ይሄ ሴት ነው ምን አላሉም። ሁሉንም እኩል ነው ያዩት። በአሁኑ ጊዜ ስሰማ እዚሁ ቅዱስ ጴጥሮስ አካባቢ ለድሆች ገላ መታጠቢያና እንዲሁም ደግሞ ጢም ማስተካከያ ሁሉ እየተደረገ ነው። ይሄ ትናንሽ ነገር ይመስላል፣ ግን ሰውን ትልቅ ሰው የእግዚአብሔር ፍጡር ወንድም ሆነ ሴት የእግዚአብሔር ፍጡር መሆኑን ማስተማር አለብን። እኛም እንደዚሁ ነው በምንሄድበት ቦታ ሁሉ። በአፍሪካም አፍሪካውያንም ይሄን ነው። እውነተኛ መሪ ማለት አገልጋይ ነው። ራሱን ዝቅ አድርጎ የሚያገለግል ነው እንጂ የሚኩራራ ወይም ደግሞ በህዝብ ጫንቃ ላይ የሚኖር መሆን የለበትም ብለው እያስተማሩ ነው። ወንጌልም ይህን ያስተማርን ይህን ለማስተማር ነው እንግዲህ ትልቁ ኃላፊነት የተጣለብን።
ጨረሻለሁ። እንግዲህ በዚሁ አጋጣሚ ለማስተላለፍ የሚፈልጉት መልእክት ካለ እድሉ ልስጦት።
እሺ፣ እንግዲያው እኔም አመሰግናለሁ። ዋናው ነገር በዚህ በካርዲናልነት ማዕረግ ብዙ ምእመናን ሰምተዋል። ብዙዎቹ ምእመናን ጸሎት አድርጉልኝ ያልኳቸው ጸሎት አድርሰዋል። በሁሉ የምስራቅ አፍሪካ አገሮች ምእመናን ጸሎት አድርገዋል እና ከሁሉ ቦታ ጽፈዋል። እንግዲህ ዘጠኙንም ሀገር መዘርዘር አያስፈልግም። እነሱ ሁሉ ጸሎት አድርገዋል። ጸሎት ኃይላችን ነው። በጸሎት ኃይል ብዙ ነገር ማድረግ እንችላለን፣ ህዝባችንን ይዘን ማለቴ ነው። እንዲሁም ደግሞ ቅድም እንዳልኩት ይህ የመሪነት ኃላፊነት ለእኛ ብቻ አይደለም የተሰጠው፣ ከሁሉ ህዝብ ጋር አንድ ላይ ሆኖ ነው። ርዕሰ ሊቃነ ጳጳሳት ብፁዕ ወቅዱስ ፍራንቼስኮስ በሄዱበት ቦታ ሁሉ እኔ ፍራንቸስኮስ ፍራንቸስኮስ አትበሉ ኢየሱስ ኢየሱስ ክርስቶስ በሉ አዳኛችን እሱ ነው መሪያችን እሱ ነው ብለው ይናገራሉ። እኛም በክርስቶስን በመናገለግልበት ጊዜ የሚሰራው እሱ ነው የሚመራው እሱ ነው ይችን ቤተክርስቲያን የሚመራት መንፈስ ቅዱስ ነው ሰው አይደለም። ስለዚህ ይሄን ነገር ማጠናከር እንፈልጋለን ወደፊትም። በአሁኑ ጊዜ በአለም ላይ ብዙ ውዥንብር አለ ብዙ ድምጽ ይሰማል ምንድነው እነቱ ምንድነው ሐሰቱ እስቲ ቤተክርስቲያን ትንገረን እየተባለ ነው። አሁን ስለ ቤተሰብም እኮ እንደዚህ ነው። ቤተሰብ እንዴት ይሁን? ከድሮ ጀምሮ የምናቀው ነገር አለ ግን ሌሎች አስተሳሰቦች እየመጡ ነው እና ቤተክርስቲያን በዚህ ላይ ታስተምረን እያሉ ነው። የርዕሰ ሊቃነ ጳጳሳት ፍራንቸስኮስ ድምጽ በአለም ላይ እየተሰማ ነው። ለምንድን ነው? እሳቸው አንድ ለእውነት ቆመዋል፣ ሁለት ለእምነት ቆመዋል፣ ሶስት ደግሞ ለህዝቡ ተስፋ ፍቅር እያስተማሩ ነው። ይህንን ማስተማር የምንችለው እንግዲህ ይህችን ቤተክርስቲያን የሚመራት መንፈስ ቅዱስ እኛንም ሲመራን ነውና፣ አሁንም የሬዲዮ ቫቲካን አድማጮቼን ወገኖቼን እንዲሁም ደግሞ ጎረቤት ሀገሮች እንደ ኤርትራ ሌሎችም ሀገሮች ያሉት በሙሉ በጸሎት እንዲያስታውሱኝ አደራላለሁ።
እግዚአብሔር ይስጥልኝ፣ አመሰግኖታለሁ አባታችን።
እግዚአብሔር ይባርክ፣ እግዚአብሔርም አድማጮቻችን ሁሉ ይቀድሳቸው ይባርካቸው።
ቅዱስ አባታችን ርዕሰ ሊቃነ ጳጳሳት ፍራንቸስኮ የካቲት 12 ቀን 2015 ዓመተ ምህረት አገረ ቫቲካን የገቡትን የእስላማዊት ሪፐብሊክ ኢራን ምክትል ርዕሰ ብሔር ሃሂንዶክት ሞላቨርድን በጳውሎስ 6ኛ የጉባኤ አዳራሽ በሚገኘው ሐዋርያዊ ቢሮአቸው ተቀብለው እንዳነጋገሩ የቅድስት መንበር የዜናና ህትመት ክፍል መግለጫ አስታወቀ። ቅዱስ አባታችን ርዕሰ ሊቃነ ጳጳሳት ፍራንቸስኮ በተባበሩት መንግስታት ድርጅት ስር በሚተዳደሩት በምግብና እርሻ ድርጅት፣ በእርሻ ልማት ድርጅትና በዓለም አቀፍ የምግብ ድርጅት የቅድስት መንበር ቋሚ ሐዋርያዊ ልዑክ ሆነው እንዲያገለግሉ የቅድስት መንበር ሐዋርያዊ ልዑካን ጉዳይ አማካሪ ለስፔን ተወላጅ ብፁዕ አቡነ ፈርናንዶ ኪካ መሰየማቸው የቅድስት መንበር የዜናና ህትመት ክፍል ያሰራጨው መግለጫ ጠቁሞ፣ ብፁዕ አቡነ ፈርናንዶ ኪካ በእነዚህ በተባበሩት መንግስታት ድርጅት 52ኛው ስዩም የቅድስት መንበር ሐዋርያዊ ልዑክ መሆናቸው ያመለክታል።
የተወደዳችሁ አድማጮቻችን፣ ከዚህ ቀጥሎ ሳምንታዊውን የወጣቶች መድረክ ዝግጅታችንን እናቀርብላችኋለን። የዛሬውን ዝግጅት የምንጀምረው በዮሐንስ ወንጌል ምዕራፍ 5 ከቁጥር 2 እስከ 6 የተጻፈውን ጥቅስ በማንበብ ይሆናል። በኢየሩሳሌም በበጎች በር አጠገብ በዕብራይስጥ ቋንቋ ቤተዛታ የሚባል አንድ የምንጭ ኩሬ ነበረ። በዚያም 5 ባለቅስት መተላለፊያዎች ነበሩ። ብዙ በሽተኞች፣ እውሮች፣ አንካሶች፣ ሽባዎች በመተላለፊያዎቹ ተኝተው ነበር። ውሃው እስከሚንቀሳቀስ ይጠባበቁ ነበር። አልፎ አልፎ የጌታ መልአክ ወደ ኩሬው ወርዶ ውሃውን ያናውጥ ነበር። ከውሃውም መናወጥ በኋላ በመጀመሪያ ወደ ኩሬው የሚገባ ከደረሰበት ከማንኛውም በሽታ ይፈወስ ነበር። በዚያም 38 ዓመት ሙሉ የታመመ አንድ ሰው ነበረ። ኢየሱስ ይህን ሰው እዚያ ተኝቶ አየውና ከብዙ ጊዜ ጀምሮ መታመሙን አውቆ መዳን ትፈልጋለህን? አለው። በሽተኛውም እንዲህ ሲል መለሰ፣ ጌታ ሆይ፣ ውሃው በተንቀሳቀሰ ጊዜ እኔን ወስዶ ወደ ኩሬው የሚያስገባኝ ሰው የለኝም። እኔ ልሂድ ስል ሌላው ቀድሞኝ ይወርዳል አለው። በዚህን ጊዜ ኢየሱስ በሽተኛው የተናገራቸውን የተለያዩ ምክንያቶችን መስማት አልፈለገም። ይልቅስ የተናገረው ቃል እንዲህ የሚል ነበር፣ ተነስ፣ አልጋህን ተሸከምና ሂድ አለው። ሰውየውም ወዲያውኑ ዳነ፣ አልጋውንም ተሸክሞ ሄደ። ይህን ሁኔታ በጽሞና ካየነው የኢየሱስ ክርስቶስ ጥያቄ ዓላማ በሽተኛውን ያጋጠሙትን የተለያዩ ችግሮችን መስማት ሳይሆን የበሽተኛውን ፍላጎትና ምኞት በቅድሚያ ማወቅ ነበር። ይህ ባይሆንና በሽተኛው ወደ ኩሬው የሚወርድበትን መንገድ ማፈላለግ ቢሆን ኖሮ ከነበረው የበሽተኞች መጨናነቅ የተነሳ ሰውየው እርዳታ ሳያገኝ ምናልባትም ዕድሜውን ሙሉ እዚያው ሊያሳልፍ ይችል ነበር። እግዚአብሔር በቸርነቱ የሰጠን የእምነትና የዘላለም ሕይወት ስጦታ ወደዚሁ የመዳን ተስፋ ይጋብዘናል። የመዳን ተስፋችንም ኢየሱስ ክርስቶስ ነው። ኢየሱስ ክርስቶስ የደህንነታችን ስጦታ እንደሆነ የምናውቀው በርሱ በማመን እንጂ በሥራ ወይም በሕግ አማካኝነት አለመሆኑን ሐዋርያው ጳውሎስ ሲናገር፣ እናንተ የዳናችሁት ከእግዚአብሔር በተሰጣችሁ የእምነት ስጦታ እንጂ በእናንተ ሥራ አይደለም በማለት ይናገራል። በዚህ የእምነት ብርሃንና በተለያዩ የመንፈስ ቅዱስ ስጦታዎች አማካኝነት ድክመታችንንና በደላችንን በዚያው መጠን የእግዚአብሔርን ምሕረት ማወቅ እንችላለን። ይህን በማወቃችን ደግሞ የእግዚአብሔርን የማዳን ኃይል ዘወትር ከልብ እንመኛለን። ደህንነትን ለማግኘት ውድቀታችንንና ደካማ አካሄዳችንን አስቀድመን ማወቅ ያስፈልጋል። ለመዳን የምናደርገው ተስፋ እውነት እንደሆነ ማረጋገጥ እንድንችል ስለ መዳንም ማወቅ ይኖርብናል። አራቱን ወንጌላትና የሐዋርያት ሥራን በመናነብበት ጊዜ የኢየሱስ ክርስቶስን የማዳን አገልግሎት በይፋ ተገልጦ እናገኛለን። ሐዋርያትም ቢሆኑ የኢየሱስ ክርስቶስ የማዳን ተልእኮ ዘላቂ እንዲሆን አድርገዋል። የኢየሱስ ክርስቶስ የማዳን አገልግሎት በመንፈስ ቅዱስ ስጦታ አማካኝነት በሰዎች በኩል ለሰዎች እንዲገለጥ ሆኗል። ሐዋርያው ጳውሎስ ስለዚህ የመንፈስ ቅዱስ ስጦታ ሲናገር፣ መንፈስ ቅዱስ ለአንዱ ሰው በጥበብ የመናገር ችሎታን ይሰጠዋል፣ ያው አንዱ መንፈስ ቅዱስ ለአንዱ እምነትን ይሰጠዋል፣ ለሌላውም የመፈወስ ስጦታን ይሰጠዋል። የመጀመሪያው የሐዋርያው የጳውሎስ መልእክት ወደ ቆሮንቶስ ሰዎች ምዕራፍ 12 ቁጥር 8 እና 9። ስለ ፈውስ ስንናገር ብዙውን ጊዜ የምናስበው የሰውነት ክፍላችንን ከሚጎዱ የበሽታ ዐይነቶች መፈወስ ወይም መዳንን ነው። ነገር ግን ሕይወታችንን በሙሉ ፈዋሽ የሆነው የእግዚአብሔር ኃይል እንዲጎበኘው ያስፈልጋል። ከሰዎች ጋር ያለን ግንኙነት በፍቅርና በርኅራኄ ካልተሞላና መንፈሳዊ ሕይወታችን ብርታት ከጎደለው በእውነት የመንፈስ ቅዱስ ድጋፍ እንደሚጎለን እናውቃለን። ደካማው ሕይወታችን ካልበረታና ካልተለወጠ በክፋት ውስጥ እንገኛለን። ከዚህ ክፋት ለመውጣት ኃይልንና ፈውስን የሚሰጥ የእግዚአብሔር ኃይል ያስፈልገናል። ሐዋርያው ጳውሎስ የእግዚአብሔር የማዳን ኃይል የሚገለጥባቸው የተለያዩ ሰዎች ስለመኖራቸው ሲናገር፣ እግዚአብሔር እያንዳንዱ ሰው በቤተ ክርስቲያን የተለያየ አገልግሎት እንዲኖር አድርጓል ይላል። በዚህም መሠረት ነቢያትንና ሐዋርያትን፣ ቀጥሎም ተአምራት የሚያደርጉትን፣ ቀጥሎም የመፈወስ ስጦታ ያላቸውን፣ ቀጥሎም ሰዎችን የመርዳት ስጦታ ያላቸውን፣ ቀጥሎም የማስተዳደር ስጦታ ያላቸውን፣ በአዲስ ቋንቋ የመናገር ችሎታ ያላቸውን ሰዎች አዘጋጅተዋል። የመጀመሪያው የሐዋርያው የጳውሎስ መልእክት ወደ ቆሮንቶስ ሰዎች በምዕራፍ 12 ቁጥር 28። እንግዲህ ሦስት ድርጊቶች በዋናነት ተገልጠው እናገኛቸዋለን። በመጀመሪያ ደረጃ ለመዳን ፈቃደኛ መሆንና መለመን፣ ሁለተኛ ለኃጢአታችን ይቅርታን ለማግኘት ንስሐ መግባትና፣ ሦስተኛ ለመዳን ቀዳሚ መንገድ የሆነው እምነት እንዲኖረን ያስፈልጋል። የተወደዳችሁ አድማጮቻችን፣ በዚህ የዛሬውን ሳምንታዊ የወጣቶች መድረክ ዝግጅታችንን እናጠቃልላለን። በሚቀጥለው ሳምንት በሌላ ርዕስ እስከምንገናኝ ሰላም ከሁላችን ጋር ይሁን።
እንደ አውሮፓውያን አቆጣጠር የካቲት 12 ቀን 2015 ዓ ም ዓለም አቀፍ የጸረ ሕፃናት በውትድርና ዓለም ቀን ታስበው መዋሉ ሲገለጥ፣ ባለፉት ጥቂት ዓመታት ውስጥ ሕፃናት ለተለያዩ ግጭቶች መገልገያ መሳሪያ እንዲሆኑ ታልሞ በውትድርናው ዓለም የማካተቱ ተግባር ከፍ እያለ መምጣቱ የሚያትቱ የተቀረጹት የጥናት ሰነዶች በተባበሩት መንግስታት ድርጅትና በተለያዩ ዓለም አቀፍ መዋቅሮች መድረክ ለትርኢት ቀርቦ ሕፃናት ከዚህ አስከፊው ጸረ ሰብአዊ ተግባር ለማዳን የሚደረገው ርብርቦች እንዲያይል ጥሪ መተላለፉም የቫቲካን ሬዲዮ ልዑክ ጋዜጠኛ ዳቪዴ ማጆሬ ዕለቱን ምክንያት በማድረግ ካጠናቀሩት ዘገባ ለመረዳት ተችለዋል። ገና ገዛ ራሳቸውን ለመከላከል ደረጃ ያልበቁት የህብረተሰብ ክፍል አባላት በተለያየ ወቅትና በተደጋጋሚ በተለያዩ ወቅታዊ ግጭቶችና ውጊያዎች የጭካኔና የኢሰብአዊ ድርጊቶች መሳሪያ እንዲሆኑ ተገደው ብቻ ሳይሆን ይባስ በዚህ የጭካኔ ተግባር ጽንሰ ሐሳብ አእምሯቸውን በማጠብ ቅትለት፣ ጭካኔ፣ ጸረ ሰብአዊ ተግባር እየተገባ የሚያስመስል ለሚሰጣቸው ጸረ ሰብአዊ ጽንሰ ሐሳብ ተገዢ እንዲሆኑ በማድረግ ለጽያፍ ተግባርና ለወሲብ አመጽ መሳሪያ እየሆኑ የሚደርስባቸው ጸረ ሰብአዊ ግብረ ገባዊ ስነ ልቦናዊ ጫና በእውነቱ እጅግ አሳሳቢ መሆኑ በኢራቅ፣ በሶሪያ፣ በደቡብ ሱዳን፣ በአፍጋኒስታንና በማሊ ያለው ሁኔታ በመጥቀስ የቫቲካን ሬዲዮ ልዑክ ጋዜጠኛ ማጆሬ ባጠናቀሩት ዘገባ በማብራራት ህጻናት የጦር መሳሪያ አንግበው እንዲገድሉ ተገደው የሌላው ሰው ህይወት መቅጨት እንደ ተራ ተግባር እንዲመለከቱትና በዚህ አመለካከት ስር ተመርተው እንዲያድጉ እየተገደዱ በእሴት አልቦ ህይወት ተመርተው እንዲያድጉ ተደርገው መጻኢው ህይወታቸው ተነጥቆባቸው በከፋ ሁኔታ ላይ የሚገኙ እንደሆኑም ገልጠዋል። ህፃናት ሰብአዊ መብትና ክብር ተነፍጓቸው ከሚኖሩበት ሁኔታና ግጭትና ጦርነት አብቅቶለት አልያም በተለያዩ የመንግስታትና የሰብአውያን ማህበራት አማካኝነት ከዚህ ጸያፈ ተግባር ነጻ ከወጡ በኋላ ተከትሏቸው የሚኖር ያለፈው ጸያፈ ገጠመኝ በሚያሳድርባቸው ስነልቦናዊ ግብረ ገባዊ ጫና ከማህበራዊና ከሰብአዊ ችግር ሁሉ ለማላቀቅ የሚደረገው ጥረት ከባድና ትዕግስት ብዙ ወጪ የሚጠይቅ መሆኑ የዚህ ጉዳይ ምስክር በኡጋንዳ የሊራ ሰበካ ጳጳስ ብፁዕ አቡነ ጁዘፔ ፍራንዜሊ ከቫቲካን ሬዲዮ ጋር ባካሄዱት ቃለ ምልልስ አስታውቀዋል።
የምስራቅ ዩክሬን ሁከት በጀርመንና ፈረንሳ መንግስታት ሸምጋኝነት በቤሎሩስ ሚንስክ ላይ ለሰዓታት የተካሄደው ውይይት 13 ነጥቦች ያካተተ የመፍትሄ ሐሳቦች በማዘጋጀት ግጭቱ እንዲቆም ስምምነት ላይ መደረሱ ከቦታው የደረሰ ዜና ያመለክታል። የተኩስ አቁም ከፊታችን እሁድ ጀምሮ እንደሚከበር፣ ከባድ ጦር መሳሪያዎች ከጦር እንቅስቃሴ ከሆነ አካባቢ በ50 ኪሎ ሜትር እንዲርቅ፣ እስረኞች እንዲለዋወጡ ስምምነት ላይ መደረሱም ከሚኒስክ ቤሎሩስ የደረሰ ዜና ገልጠዋል። የጀርመን ቻንስለር አንግላ ሜርክል እና የፈረንሳ መንግስት ፕሬዚደንት ፍራንሷ ኦላንድ የምስራቅ ዩክሬን ቀውስ አውራ አደራዳሪዎች መሆናቸው የተመለከተ ሲሆን አንግላ ሜርክል የስምምነቱ ገቢራውነት በጥንቃቄ እንደሚከታተሉት መግለጣቸው ተወስተዋል። የፈረንሳ መንግስት ፕሬዚደንት ፍራንሷ ኦላንድ በበኩላቸው የሚንስክ ስምምነቱ ሁሉን ያካተተ ፖለቲካዊ መፍትሄ መሆኑ ጠቁመው ገቢራዊ እንዲሆን ያላቸውን ተስፋ መግለጣቸው ተነግረዋል። በምስራቅ ዩክሬን በተካሄደው ግጭት ሰቢያ ከ5000 በላይ ህዝብ ለህልፈተ ህይወት መዳረጉ ተያይዞ ተመልክተዋል። አድማጮች፣ ለዚሁ ዕለት ይሆናል ያልነውን ዝግጅት እዚህ ላይ ያበቃ። يتبارك يسوس كريستوس لاوديتور يسوس كريست كالتون دمي براشا مبرات فليلو كتما ايه تلتر